ሰላም ጤና ስጥልኝ እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪ የእሁድ ምሽት ህዳር 18 2015 ዓ.ም መሰናዶ ጀመረ። ኤደን ገረመው መርሃ ግብሩን እየመራው ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት አብራችሁን ዘልቃለን እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ለምሽቱ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸው መሰናዶዎች ነው ያዝንላችሁ። ለመጀመሪያ ያደረግነው ዘገባ ታዲያ ወደ ሐዋሳ ነው የሚወስደን። ዓለም ዋንጫ ዓለምን የማስተሳሰር አቅም ያለው የስፖርት መድረክ እንደመሆኑ በሚሊዮኖች የሚቆጠሩ ሰዎች በትኩረት ይከታተሉታል። ኢትዮጵያ ውስጥም የእድሜ ልዩነት ያልገደባቸው የኳስ አፍቃሪያን እለት እለት እነዚህን ጨዋታዎች ይከታተላሉ። የዓለም ዋንጫው በይፋ ከመጀመሩ በፊት የተወሰኑትን ሐሳብ ለመሰብሰብ ችለን ነበር። ዮናታን ዘብዲዮስ በሐዋሳ የሚገኙ ነዋሪዎችን አስተያየት እንደሚከተለው አድርሶን ነበር።
ከማል አህመድ ይባላለሁ። የዓለም ዋንጫን ለማየት አሁን ዘመኑ ቤታችን ሆነን በቴሌቪዥን በመናምን እናያለን። እኔ እዚህ ሐዋሳ 71 ዓመተ ምህረት ነው የገባሁት። 71 ዓመተ ምህረት ገብቼ የዓለም ዋንጫ ሲደረግ ሻሸመኔ ሄደን ነው በጥቁር ቴሌቪዥን ይሄ በጥቁር ከለር የነበረው ያንን ነው የምናየው ነበር። ማን የሚጫወትበት ጊዜ እነ ማራዶና እነ ኦኮቻ መናምን የሚባሉ ፔሌም እንደውም በደንብም በነበረበት ሰዓት ሳይሆን ማለት ነው።
ዘላለም ተመስገን እባላለሁ። የሐዋሳ ከተማ ነዋሪ ነኝ። ሰፈሬም ደግሞ 03 ሞቢል ሰፈር በመባል ይታወቃል። እና ዋንጫ በአራት ዓመት አንዴ ነው እና በአራት ዓመት አንድ ጊዜ ስለምናገኘው በጣም ናፍቀን ምናምን ነገር ነው እንትን የምንለው እና እኔ ከአፍሪካ ሀገራት ሀገራችንን ወክለው የሄዱት የአፍሪካ ሀገራት ቢያሸንፉ ደስ ይለኛል። ግን ያው እኔ የምደግፈው ፖርቹጋልን ፖርቹጋል ብታሸንፍ ደስ ይለኛል። ምክንያቱም ያው አንደኛ የሮናልዶ አድናቂ ነኝ። ሁለተኛ ነገር ደግሞ ፖርቹጋል አሁን ላይ የተሻለውን ስብስብ ይዛለች ብዬ ስለማስብ የተሟላ ስብስብ አላት ብዬ ስለማስብ ፖርቹጋል የምትበላ ይመስለኛል።
ስሜ ብሩክ አየለ ይባላል። ይህን እድል ስለሰጠኝ በጣም አመሰግናለሁ። እና የዓለም ዋንጫ እንደምናውቀው በአራት ዓመት አንዴ ነው የሚካሄደው። ደግሞም ብዙ ሰው ጓግቶ የሚጠብቀው ጨዋታ ነው እና በጣም ደስ ይላል። በዛ ላይም አንደኛ ነገር ደግሞ እኔ ጥያቄ ያለብኝ አገራችን ላይ ነው። አገራችን ከታች እየሰረች አይደለችም። ባለው ተጫዋች ነው እስካሁን ድረስ እየተጠቀመች ያለችው። አሁን ኢትዮጵያ ብሔራዊ ቡድን በኔል ባለው ተጫዋች ነውና እየተጠቀመች ያለችው። ከታች ያሉትንም እድል ቢሰጣ አሪፍ ነው። ምክንያቱም አሁን እኛ ሀገር አይታወቅም እንጂ ሊቨርፑል፣ ተስፋ ቤት፣ ቢቤ ምናምን የሚጮት አለ ኢትዮጵያዊ እና እነሱንም ጠርቶ ማዋቀር አለበት ለሀገራችን ማለት እና ትላልቅ ተጫዋቾችንም ይሄን ያህል መጠቀም የለበትም። ታች ያሉትንም ማየት አለበት። ብዙ ቦታ ላይ ደግሞ አካዳሚ መክፈት አለበት። እንደሚታየውም የኳስም መጥራት አለ።
የዓለም ዋንጫ ያው በናፍቆትና በጉጉት ከሚጠበቁ እግር ኳስ ጨዋታዎች አንዱ የዓለም ዋንጫ ነው። ነገር ግን የዘንድሮ የዓለም ዋንጫ እኛ እንደ ኢትዮጵያውያን ሆነን ስንጠብቀው ያው ኢትዮጵያ ብዙ መከራ ባሳለፈችበትና ብዙ መከራ ውስጥ ባለችበት ሰዓት የሚካሄድ የዓለም ዋንጫ በመሆኑ ያው ብዙም ደስተኛ ሆነን ባናየው፣ ነገር ግን የዓለም ዋንጫ እንደመሆኑ አንፃር ደስተኛ ነን። ነገር ግን ያው እንደ ሰዎች ሀገር አንድ ቀን ኢትዮጵያ በዚህ የዓለም ዋንጫ እናያታለን የሚል ተስፋ አለን። ባለመሳተፏ ኢትዮጵያ እጅግ ሁል ጊዜ የሚያሳዝንና የሚያስቆጭ ነገር ቢኖር አንድ እንኳን ኢትዮጵያዊ ተጫዋች በዓለም ዋንጫ ላይ በአፍሪካ ዋንጫ ላይ ደምቀው አለመታየታቸው ቁጭት የሚያሳድርና ለወደፊት እንኳን ስፖርቱ ላይ ያሉ የኢትዮጵያ አትሌቲክስ ፌዴሬሽንም ሆነ እግር ኳስ ፌዴሬሽኑ በዚህ ጉዳይ ላይ ትኩረት ሰጥተው ሰርተው እግር ኳስ ተጫዋቾች በአገራችን እንደመኖራቸው አንፃር ወጥተውና ጎልተው እንዲታዩ ባለመደረጉ እጅግ የሚያሳዝን ጉዳይ ነው።
እኛ ድክመታችን፣ ትልቁ ድክመታችን የተጫዋች ችግር አይደለም፣ የአሰልጣኝ ችግር ነው። የአሰልጣኝ ችግር ምንድን ነው? ከፍተኛውን ሚና የሚጫወተው ተጫዋቾችን በወገንነት በአንዳንድ በመቀራረብ በሚደረጉ ነገሮች እየመረጡ እነዚህንም ተጫዋቾች አክብሮ የማይሰሩ ናቸው አሰልጣኞቹ። የሚያከብሩበት ጸባይ የላቸው፣ ማንጓጠጥ ነው። እነዚህን ተጫዋቾች አሳድጎ ለጥሩ ነገር ማድረስ የሚችል አንድም አሰልጣኝ የለም።
ኢትዮጵያ ብዙ ጊዜ እንደምናየው አፍሪካ ዋንጫም ከረጅም ጊዜ አንዴ ነው የምትካፈለውና ያ ችግሩ ታዳጊዎች ላይ አለመስራት ይመስለኛል። ምክንያቱም ታዳጊዎች ላይ ከታች ስንሰራ እያደጉ እነዛን የሰራና ከታች ሰራናቸው ልጆች እያሳደግን ስንሄድ ጥሩ ውጤት ይዘውልን ይመጣሉ። ለዛ ከታች ብንሰራ እላ ያሉት ላይ ብቻ ሳይሆን ከታች ያሉት ላይ ብንሰራ ይሄ ደግሞ የእድሜ ተገቢነት የሚባለው ነገር እሱም የሆነ ማነቆ ነገር ይመስልኛል።
ሰዋሰው የኢትዮጵያ ሙዚቃ ስርጭትን ለማዘመን ያለመ አዲስ አገልግሎት ነው። በስልክ ላይ በሚጫን መተግበሪያ አማካኝነት ሙዚቃ መግዛትና ማዳመጥ የሚያስችል አገልግሎት የሙከራ ስራውን ከጀመረ ሳምንታት አስቆጥሯል። ከሰሞኑ ደግሞ ቴዲ አፍሮንና አብነት አጎናፈርን የመሳሰሉት ታዋቂ ኢትዮጵያውያን ሙዚቀኞችን እንዳስፈረመም ታውቋል። ይህንና ተዛማጅ ጉዳዮች ለመነጋገር የሰዋሰው መልቲሚዲያ የሙዚቃ ክፍል ኃላፊ አቶ ሀብቱ ነጋሽን ሀብታሙ ስዩም በዚህ ሳምንት በስልክ አነጋግሯቸው ነበር። እንደሚከተል ይቀርባል።
ኪንግደም የሚባል ፕሮጀክት ስር የሆነ ክሬቲቪቲን ሪዋርድ ለማድረግ ኢትዮጵያ ውስጥ ያለውን ወጣቱን ጀኔሬሽን ኢምፓወር ለማድረግ የመጣ ካምፓኒ ነው። በሙዚቃ ከጀመረ እንጂ ብዙ ፕሮፌሽኖች ውስጥ የሚገባ ክሬቲቪቲን ሪዋርድ ለማድረግ የመጣ ትልቅ ድርጅት ነው ማለት ነው።
አሁን ስራችሁን የጀመራችሁት በሙዚቃው ዘርፍ ነው። አገልግሎታችሁ የኢትዮጵያን ሙዚቃ ስርጭትም ሆነ ህትመት በማዘመን ረገድ የሚያመጣው አዲስ ነገር ምንድን ነው?
መጀመሪያ በሙዚቃ ነው የጀመርንበት ምክንያት ሀሳብን በዜማ ሲተላለፍ ከምንም ነገር በላይ ፓወርፉ ስለሆነ ሰውን ኢምፓወር ካለብን ከሙዚቃውን ጀምር ብለን ነው። የተጎዳን ኢንዱስትሪ ስለሆነ ከዛን ጀምር ብለን አስበን የጀመር ነው። ከዚህ በፊት የነበረውን የሙዚቃ ኢንዱስትሪ ደግሞ ታውቁታላችሁ፣ ኦልሞስት የለም በሚባል ደረጃ ያለን የሙዚቃ ኢንዱስትሪ ለማንቀሳቀስ ዩቱብ ቻናል ዲፔንደንት የሆነውን የሙዚቃን ኢንዱስትሪ ከዛ ጥገኝነት አላቆ በራሱ ችሎ እንዲቆም ለማድረግ የመጣ ቀፋሪ ለሰራ ሰው ሁሉ ሪዋርድ የሚያደርግ ሙዚቃ ውስጥ ያለውን ክሬቲቪቲን የሚያከብር እና ለዛም ደግሞ ዋጋ ያወጣል ብሎም ለመክፈል የመጣ ነው።
እርስዎም እንደሚያውቁት የሙዚቃው ኢንዱስትሪ የራሱ የሆነ ተግዳሮት ያሉት የህትመት ጉዳዮችም ከአንደኛው መብት ከአንደኛው ጋር ስለሚገናኙ ያን የማሳመን ሂደቱ ምን ይመስል ነበረ?
ማሳመኑ ቀላል ነበር። ምክንያቱም አርቲስቶቹ በዚህ ሰዓት የሚፈልጉት ነገር በሚፈልጉት ሰዓት ስላገኙት ኦልሞስት ሁሉም ተራቅሞ ተስፋ ቆርጦ የነበረበት ሰዓት የመጣ ካምፓኒ ስለሆነ ለማሳመኑ ብዙ አልወሰደብንም። እነሱም አንደርስታንድ ሳያደርጉ ስለነበር እና ይህንን ሲጠብቁ ስለነበረ ሁሌም አዲስ ነገር ሲመጣ የሚያጋጥመው ሬዚስታንስ ይኖራል፣ ግን ብዙም አልወሰደብንም። የምንሰራበት መንገድ ደግሞ ሙሉ ለሙሉ ደስተን ነው እየሰራ ነው ያለነው ነገር ሲሆን
ከየትኞቹ የሙዚቃ ሰዎች ጋራ አሁን ውሎችን ተፈራርማችኋል? ያው ሁሉንም መጥቀስ ባንችልም እንደው አበይት የሚባሉትን ለመጠቃቀስ ያክል
አስተማማኝ የሚደርሱ ኢትዮጵያውያን አርቲስቶች ጋር ተፈራርመናል። ሙዚቃ ኢንዱስትሪ ውስጥ ያሉት ጋር ሁሉንም ጋር ለመስራት ነው የመጣ ነው። ብር ሙዚቃ እስከሆነ ድረስ ከሁሉም ጋር ለመስራት ነው። ምሳሌ መጥቀስ ካስፈለገም እንግዲህ ከቴዲ አፍሮ ጀምሮ አብነት አለ፣ አብነት አጎናፈር እያሉ ይቀጥላሉ። ብዙ ናቸው። ከወጣቶቹ ከንጋፋዎችም አሉ ማለት ነው።
ይሄ አገልግሎት ለሙዚቀኞቹ ፋይዳ እንደሚኖረው ነግረውናል። ለአድማጩስ፣ ለኢትዮጵያ ሙዚቃ አፍቃሪያን የሚተወው መልካም ነገር ምንድን ነው?
በውጪ ስፖቲፋይ የሚባል እናንተ ሀገር ስፖቲፋይ የሚባል ሙዚቃ የሚያገኝበት የፈለጉትን ሙዚቃ ያለ ሊሚት የሚያገኝበት ፕላትፎርም አለ። ኢትዮጵያ ውስጥ ደግሞ እንደዚህ አይነት ነገር የለም። አሁን ሙዚቃ እየወጣ ያለው በዩቲዩብ ነው። ዩቲዩብ ደግሞ አክሰብና አክሰብል አይደለም፣ ያው አጠራጣሪ ነው። የእኛ ፕላትፎርም ግን ሙዚቃና ሙዚቃን ብቻ ትኩረት አድርጎ የሚሰራ በስነሳት ለአርቲስቶችን ተጠቃሚ የሚያደርግ አዳዲስ ሙዚቃዎችን የሚያወጣ የትም ቦታ የማይገኙ ሙዚቃዎችን እና ኦሪጂናል የሆኑ ሙዚቃዎችን በየጊዜ ቶሎ ቶሎ አሁን ከዚህ በፊት እንደምናውቀው በአመት ሁለት አልበም ሶስት አልበም ሳይሆን ፕላናችን በሳምንት ሁለት አልበም ለማውጣት ሰው ወደ ክሬቲቪቲ እንዲያተኩር እንደ ወጣትና አርቲስት ደግሞ ፕሮዳክቲቭ የሆነ ኤጁን ቶሎ ቶሎ ሰርቶ የሚገባውን ያህል አልበም ሰርቶ ለተጠቃሚ እንዲያደርስ ቆንጆ ቆንጆ ፊልተር የተደረጉ ሙዚቃዎችን ደግሞ ተጠቃሚዎቹ እንዲያገኙ ያደርጋል። ይሄ ከሌላው ዲፋይን ይኖረዋል ማለት ነው። በኦልሞስት ነጻ በሚባል ዋጋና በማስታወቂያ አማራጭ ሁለት አማራጭ ነው ያለን። ባይገብ ሰብስክሪፕሽን ቤዝ እና የማስታወቂያ አማራጭ።
ይሄ የሙዚቃ ስርጭትና የሙዚቃ ህትመት ከፍተኛ የሚባል የኢንተርኔት ዝርጋታን የሚሻ አይነት ነው። ኢትዮጵያ ውስጥ ደግሞ ያለው የኢንተርኔት ሽፋን ከሌሎች ሀገራት ጋር ሲነጻጸር ገና አዳጊ ነው፣ አነስተኛም ነው ማለት ይቻላል። ይሄ ለእናንተ ስራ የሚተወውን ተግዳሮት እንዴት ለመቅረፍ አስባችኋል?
አሁን ባለው ዳታ ኢትዮጵያ ውስጥ ከ29 ሚሊዮን በላይ ኢንተርኔት ተጠቃሚ ያለባት ነች ኢትዮጵያ። አሁንም ደግሞ ሙዚቃ እየሰማ ያለውም ሰው በዩቲዩብ ነው ያለው ብቸኛው አማራጭ። በዩቲዩብም ሆኖ ከደረሰው ኢንተርኔት ሳሞ አክሰስ አለው ማለት ነው። ፕሮብሌም የሆነ አድርገን አንገምትም። ኢትዮ ቴሌኮምም ደግሞ ተደራሽነት እያሰፋ ስለሚሄድ 29 ትልቅ ቁጥር ነው። በቅርቡ 50-60 ሚሊዮን እንደሚሆን ደግሞ እናምናለን።
ቀደም ብለው ተቃቅሰውልኛል። ከሙዚቃው ባሻገርም በተለያዩ ወጣቶችን በሚመለከቱ ሌሎች መርሃ ግብሮች ውስጥም ተሳትፎ እንደሚኖራችሁ ጠቆም አድርገዋል። ምን አይነት ዘርፎች ውስጥ ነው የናንተን አገልግሎት ዳግም ልናየው የምንችለው?
ምንም አይነት ክሬቲቪቲ ያለበት ኢንዱስትሪ ሰፖርት ለማድረግ ነው የመጣው። አሁን ቅርብ ጊዜ ግን ላውንች ከሚደረጉት መሃል ፖድካስት፣ ኦዲዮ ቡክ፣ ፊዚካል ቡክ፣ ዲጂታል ቡክ እያለ ይሄዳሉ። እነዚህ አሁን የቅርብ ጊዜ በሁለት በሶስት ሲሆኑ ላውንች የሚደረጉ ፕሮጀክቶች ናቸው። ከዛ በኋላ ግን በአይቲም በኢንጂነሪንግም በአርክቴክቸርም እየተባለ ይቀጥላል ማለት ነው።
እጅግ በጣም አመሰግናለሁ አቶ ሀብቱ ሰዋሰው ስለተሰኘው አዲስ የሙዚቃ ህትመትና ስርጭት አገልግሎት ስለነገሩን በጣም አመሰግናለሁ። መልካም እድል ግጠማችሁ።
አሜን አሜን። አመሰግናለሁ። ሰዋሰውን በአፕስቶርም በጉግል ፕሌይም አፕስቶር ላይ ሰዋሰው ሚዚክ፣ ጉግል ፕሌይ ላይ ደግሞ ሰዋሰው ሚዚክ ብለው ማግኘት ይችላሉ። አዳዲስ ሙዚቃዎችም በየቀኑ ያገኛሉ ማለት ነው። እናመሰግናለን።
ጋቢና ቪኦኤ ወደ እናንተ መድረሱን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ኤክሳብ አዲስ በሴንተር ፎር አፍሪካን ሊደርሺፕ አማካኝነት የተመሰረተ ስራ ፈጣሪነትን ከአመራር ክህሎት ጋር በማጣመር የሚሰራ ተቋም ነው። ይህ ተቋም በየዓመቱ በህዳር ወር የመጀመሪያ ሳምንት ላይ የሚታሰበውን የዓለም የስራ ፈጣሪ ሳምንትም ተሳታፊ ነበር። የተቋሙ መስራችና ዋና ስራ አስፈጻሚ አቶ ቴድሮስ ታደሰ በዩናይትድ ስቴትስ ተገኝተው ልምዳቸውን ለሌሎች ዓለም አቀፍ የስራ ፈጣሪዎችም አካፍለዋል። በዚህ በዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ስቱዲዮ ተገኝተውም ስለ ኤክስሃብ አዲስና በኢትዮጵያ ስላለ ስራ ፈጠራ እንዲሁም ደግሞ በዓለም አቀፉ የስራ ፈጠራ ሳምንት ላይ ስለታደሙበት ሁኔታ አነጋግሬያቸው ነበረ። ቆይታችን ቀጥሎ ይቀርባል። አቶ ቴድሮስ ታደሰ አርአያ የኤክስሃብ አዲስ ዋና ስራ አስኪያጅ እንዲሁም ደግሞ መስራች ነው። ከዚህ ቀደም በጋቢና ቤ ላይ እንግዳችን ነበረ። ዛሬም እዚህ ስቱዲዮ ጥሪያችንን አክብሮ ተገኝቷል። አቶ ቴድሮስ እንኳን ደህና መጣ። እንግዲህ ኤክስሃብ አዲስን ከዚህ ቀደም ከአንድ አመት ተኩል በፊት በጋቢና ቪ ላይ ወጣቶች ታሰነጥናላችሁ፣ ስራ ፈጣሪ ወጣቶች ራሳቸውን ችለው እንዲወጡ ታደርጋላችሁ እና ቃለ መጠይቅ ሰርተን ነበር እናንተንም እንዲሁም ደግሞ ያበቃችኋቸውንም ወጣቶች እና ለእኛ እንግዳ አይደላችሁም፣ ግን እንደው ለማስታወስ ያህል ኤክስሃብ አዲስ በአሁን ሰዓት ምን እየሰራ ነው? ምን አይነት ደረጃ ላይ ይገኛል?
አመሰግናለሁ ስለጋበዝሽኝ ኤደን። ኤክስሃብ አዲስ እንግዲህ አሁን ከተመሰረተ 10 አመት ሊሆነው ነው። ባለፉት 10 አመታት ሲያደርግ እንደነበረው ሀሳብ ያላቸው ወጣቶችን ሀሳባቸውን ወደ ተጨባጭ ወደ ሆነ የቢዝነስ ፕሮዳክትነት ወይም ወደ ምርት ወደ አገልግሎትነት ወደ ቢዝነስነት እንዲቀይሩ ማገዝ ነው ስራው። ይህንንም ስናደርግ ቆይተናል። በእርግጥ ስንጀምር ትኩረታችን የነበረው ዲጂታል አንተርፕረኖሮችን የዲጂታል ስራ ፈጣሪዎችን በማብቃት በማገዝ ነበር የጀመርነው። ከዛ ከተወሰነ አመት በኋላ ነው ሙሉ በሙሉ በራችንን ክፍት አድርገን ማህበራዊ ስራ ፈጣሪዎችን የራሳቸውን ህይወት እየለወጡ የማህበረሰብን ችግር እየፈቱ ከማህበረሰብ ችግር ውስጥ በዙሪያችን ካሉ ችግሮች ውስጥ እነዛን ችግሮች በመፍታት የራሳቸውን ደግሞ ቢዝነስ መስራት የሚችሉ ወጣቶችን በዲጂታልም ጉዳይ ሊሆን ይችላል፣ እንዲሁም ደግሞ በተለያዩ ስራዎች ምግብ ላይ ሊሆን ይችላል፣ ትምህርት ላይ፣ ጤና ላይ የሚሳተፉ ወጣቶችን ማብቃት ነው ስራችን። በየአመቱ የተለያዩ ፕሮግራሞችን እንሰራለን። በተለይ ከፓርትነሮቻችን ጋር በመተጋገዝ በመረዳዳት እንደነ ማስተርካርድ ፋውንዴሽን፣ እንደ እንግሊዝ ኤምባሲ፣ የስራና ክህሎት ሚኒስቴር ጋር፣ የዩኤንዲፒ ጋር በመተባበር በርከት ያሉ ወጣቶችን አብረን ሀሳባቸውን ወደ ቢዝነስነት እንዲቀይሩ እናግዛለን። እኛ ጋር በሚያሳልፉበት ከሶስት እስከ ስድስት ወር ባለው እንደ ፕሮግራሙ ሁኔታ ይለያያል። በነዛ ጊዜ ውስጥ የቢዝነስ ፕላናቸውን ይጽፋሉ፣ የማርኬቲንግ ስትራቴጂያቸውን፣ የሽያጭ ስትራቴጂያቸውን፣ የኮሚኒኬሽን ስትራቴጂያቸውን፣ የገበያ ጥናታቸውን ያደርጉና አንዳንዶቹ ደግሞ የግድ ፕሮቶታይፕ ማውጣት አለባቸው። ፕሮቶታይፕ ወደ ምርት ይዘው የሚወጡት ምን እንደሚመስል ማሳያ እስከ ማውጣት ድረስ ያደርጋሉ። ገበያቸውን ይሞክሩና ዶክመንታቸውን ይዘው የመነሻ ካፒታል ፈልገን አገናኝተን ወደ ስራ እንዲገቡ እናደርጋቸዋለን። በአሁን ሰዓት እኛ ማዕከል ውስጥ ከመቶ በላይ ወጣቶች ወደ 106 የሚጠጉ ወጣቶች አዲስ የምንጀምረው አንዳለ እሱ ከገባ ወደ 130 የሚሆኑ ወጣቶች የተለያየ እድል ይዘን ከመነሻ ካፒታል ጋር ወደ ገበያ እንዲገቡ በማድረግ ላይ እንገኛለን። አንደኛው ፕሮግራም ዋርካ ይባላል። ዋርካ ክላይሜት ቼንጅ ላይ የሚያተኩሩ የስራ ፈጠራ ያላቸው ወጣቶች 10 አንተርፕረነሮችን ከእንግሊዝ ኤምባሲ ጋር በመተባበር ያበቃንበት ነው። አሁን እኔ ከዚህ እንደተመለስኩ እንዘጋው ፕሮግራም ነው። የኛ ተቋም ኤክሳብ አዲስ የተመሰረተው በሴንተር ፎር አፍሪካን ሊደርሺፕ ስታዲስ አማካኝነት ነው። ያ የመጀመሪያው ድርጅታችን ነው። ሊደርሺፕ ዴቨሎፕመንት ላይ ነው የሚያተኩረው። ኤክሳብ የአመራር ክህሎት ግንባታ ነው። አዎ። ሶ የኛን ተቋም ልዩ የሚያደርገው በጣም የተለየ ትኩረት ለአመራር ክህሎት ግንባታ እንሰጣለን። ወጣቶች አንተርፕረነር ብቻ ከሆኑ ትርፍ ላይ ብቻ የማተኮር ዝንባሌ አለ። መሪዎች ደግሞ መሪነት ብቻ ካተኮሩ ወንበር ላይ፣ ስልጣን ላይ፣ ፓወር ላይ የማተኮር አለ። ሶ አመራር ሚና የሚጫወቱ ሰዎች አንተርፕረነሪያል እንዲሆኑ፣ እንደ አንተርፕረነር እንዲያስቡ፣ አንተርፕረነሮች ደግሞ የመሪነት ግዴታቸውን እንዲያስተውሉ፣ እንዲያውቁ በማድረግ ማህበራዊ ለውጥ ለማምጣት የምንሰራ ተቋም ነን።
አሁን እዚህ ዋሽንግተን ዲሲ ነው ያገኘው፣ ግን በሌላ የዩናይትድ ስቴትስ ግዛት ውስጥ አንድ ለየት ያለ ጉባኤ ላይ ቆይተህ ነው የመጣኸው እና ይሄ ዓለም አቀፉ የስራ ፈጣሪዎች ጉባኤ እንዴት ነው ወደዛ የተጋበዝከው? ይዘቱስ ምን ይመስላል? ጥቂት ለሱ ንገረኝ።
የGEW ይባላል፣ ግሎባል አንተርፕረነርሺፕ ዊክ ይባላል። ይሄ የዓለም አቀፍ የአንተርፕረነሮች ሳምንት ነው። ሐሳቡ የመጣው 2008 2009 2007 አካባቢ ዩናይትድ ስቴትስ እንግሊዝና ወደ UK እንግሊዝ አካባቢ አሜሪካ አካባቢ የመጣ ሐሳብ ነው። ግን አሁን ዓለም አቀፍ ይዘት ያለው ፕሮግራም ነው። ሐሳቡ በዚህ ሳምንታት ውስጥ የኖቬምበር ሁለተኛው ሳምንት በእኛ አገር አቆጣጠር ካየሹ የህዳር የመጀመሪያው ሳምንት መሆኑ ነው። በእነዚህ ሳምንታት ውስጥ ቀናት ውስጥ አንተርፕረነሮችን እናስባለን፣ ያመጡትን ለውጥ እንዘክራለን፣ በአንተርፕረነርሺፕ ዓለም ምን ያህል እንደታገዘች እናነሳለን፣ እናስተውላለን፣ እንወያያለን። ዩ ኢቨንቶች በዓለም ዙሪያ ይደረጋሉ። ትልልቆቹ ተቋማት እንደነ UNDP ያሉ ኢምብሬስ አድርገው ተቀብለውት ይረዱታል፣ ያግዙታል በተለያየ ዓለም። እኔም እንግዲህ ያገኘሽኝ እዚህ ሚኒሶታ ውስጥ ያለ አንድ ኮሌጅ እንደ የካምፓስ ሬዚደንት ይሉታል። እነሱ ካምፓስ ሬዚደንት ሆኜ ከተማሪዎቻቸው ጋር አንድ 4 ቀናት አንድ ሳምንት ገደማ ማለት ነው እያሳለፍኩ ከተማሪዎቻቸው ጋር የተለያየ ፕሮግራም ዲዛይን አድርገን ከነሱ ጋር ሳወራ ነው እያሳለፍኩት።
ምናልባት እዚህ ላይ ጥያቄ ብጨምር ማለት ነው፣ አንተ እንግዲህ ኢትዮጵያ ውስጥ ካሉ ወጣቶች ጋር የመገናኘትና የመታየት በለት ተለት ህይወት እነሱን የማብቃትና የማሳደግ ስራ ላይ የተሰማራ ሰው ነህና እዚህ ያሉ ወጣቶችን በርግጥ የበለጠ ኦፖርቹኒቲ እንደሚባለው ወይም ደግሞ የተሻለ እድል እንዳላቸው እናውቃለን፣ ግን ካሉት ወጣቶች ጋር ስታነጻጽር ምን ነገር አየሱን ማያይዘህ ነገርን ቆይታህና የወጣቶቹን ላይ የገመገምከው?
እኔ ያሳለፍኩት ሚኒሶታ ውስጥ ያለ ገስታቭስ የሚባል ኮሌጅ ውስጥ ነው። አነስ ያለ ኮሌጅ ነው። እንግዲህ አነስ ያለ በእነሱ ስታንዳርድ ነው፣ በእናንተ አገር ስታንዳርድ መሆኑ ነው። በጣም ትልቅ ነው። ካምፓሱን ካየሽው፣ የዲፓርትመንቶቻቸውን የፋክልቲዎቻቸውን ብዛት ካየሽው፣ የተማሪዎቻቸውን ብዛትም ጥራትም ስትመለከች በጣም የሚደንቅ ነው። የሚገርም ታሪክ ያለውም ትምህርት ቤት ነው። እኛ ኤክሳብ አዲስ ውስጥ ያልነገርኩሽ ሌላ የግሎባል አንተርፕረነርስ ኤክስቼንጅ የምንለው የዓለም አቀፍ የአንተርፕረነሮች የልምድ ልውውጥ ፕሮግራም አለን። በኬንያ፣ በኖርዌይ፣ በኢትዮጵያና በኮሎምቢያ መሀል ነው የምናደርገው። የእኛን አንተርፕረነሮች ኮሎምቢያ ልከን እናውቃለን፣ ኬንያም ልከን እናውቃለን። አሁን ደግሞ በአካል መልሰን ከኮቪድ በኋላ ወደ እነዚህ ሀገራት እንልካለን፣ እኛም ከነዚህ ሀገራት እንቀበላለን። ሶ አሁን ከዚህ በኋላ ደግሞ የሚኖረን ከዩናይትድ ስቴትስ ጋር የአንተርፕረነርሺፕ ልውውጥ ይኖረናል። ተማሪዎች ወደ ኤክሳብ ይመጣሉ። ከሚቀጥለው አመት ጀምሮ 20-30 ልጆች ይዘን መሄድ እንችላለን። ከዛ ወደዚህ ደግሞ ማምጣት የምንችልበት መንገድም እንመለከታለን። በተረፈ ከባድ ነው፣ የአቀበት ውጊያ ነው። ኢኮሲስተሙ ላይ ማን ማን ብዙ ናቸው መምጣት ያለብን። ውጤት ያለው ምርት ፕሮዳክት እንዲፈጠር ከተፈለገ የገንዘብ ያለው ፖሊሲ የሚያወጣው እውቀት ያለው ሀሳብ ያለው ገዢ መሆን የሚፈልገው ሁላችንም በጋራ መስራት አለብን። እኛ ጋር በጣም የተገነጣጠልን አሁን እኛ $3,000 $5,000 ሰተን ወደ ቢዝነስ የምንልካቸውን ልጆች ልክ እንደ እንትን ብትመለከቹ እንደ ፋብሪካ ብትመለከቹ እኛ ከኛ በፊት ልጆቹ አሉ፣ ከዛ ልጆቹ እኛ ጋር ይመጣሉ፣ ከኛ ቀጥሎ መንግስት ነበር መምጣት የነበረበት። እነዚህ ልጆች ወስዶ ማምረቻ የሚያስፈልገውን ማምረቻ፣ ኦፊስ የሚፈልገውን ኦፊስ፣ በተለያየ መንገድ አብሮ መስራትን ይጠይቃል። ዝም ብሎ አይመጣም። እኛ በ10 አመት ውስጥ የሰራነው ትልቁ ነገር ምንድነው? ይሄ ነገር ትርጉም እንደሚሰጥ ማረጋገጥ ይቻላል። አሁንም ሌላ የሚያሳዝን ሁኔታ ነው። እኛ የኛ ሀገር ወጣቶች በግጭት ውስጥ ነው ያሉት። በመነጋገር በመደማመጥ ታላላቆቹ የሆንን ሰዎች ልንፈታ የምንችለው ነገር ልጆቻችን ጋር ደርሶ የከበረ ጊዜያችን ህይወት ልምምድ የላትም። ኤደን አንዴ ነው እዚህ ምድር ላይ የምትኖረው። ሪሃርሳል የለው። የኛ በፊት የነበረው ጄኔሬሽን የራሱን ጊዜ አጥፍቶ የኛ ጊዜ ባክኖ እንደገና ደግሞ የልጆቻችን ጊዜ ይባክናል። እዚህ ያሉት ወጣቶች ቁጭ ብለው የሚያስቡት ስለ አዲሱ ዓለም አራተኛው የኢንዱስትሪያል ሪቮሉሽን የሰው ልጅ ከሮቦት ጋር የሰው ልጅ ከማሽን ጋር እንዴት ብሎ ውጤታማ እንደሚሆን እየተዘጋጁ ነው። አዲሱ ዘመን በተለይ ኮቪድ በጣም ፍጥነቱን ጨምሮታል። የአርቲፊሻል ኢንተለጀንስ ዘመን ነው። ብዙዎቹ ትምህርቶቻችን እኛ ዲግሪያቸውን ለመስጠት የምናስባቸው ብዙዎቹ ትምህርቶች አያስፈልጉ ኦብሶሊት ሆነዋል። በቴክኖሎጂ እየተሸፈኑ ነው። እኛ ተመረቁ ብለን ምንደሰትባቸው ስራዎች ጥቅም አልባ ይሆኑ ነው። የኛ ወጣቶች ምንድነው የሚያወሩት? ምንድነው የሚሰሩት? አንድ ግጭት እንኳን ማቆም ያልቻለን 110 ሚሊዮን ህዝቦች እኮ ነው። የሰው ጊዜ ክቡር ነው። የወጣቶቹም እንደዛ እዚህ ጊዜያቸውን እጅግ ሲጠቀሙበት ለመጠቀም ሲሞክሩ በስፖርት ብቲ፣ በአርት ብቲ፣ በሳይንስ በቴክኖሎጂ ስታይና የልጆቻችንን ህይወት ሁኔታ ስትመለከች ላውም ልንቀይረው እየቻለን
የመጨረሻ ጥያቄ ነው የሚሆነው። እንግዲህ ከዚህ ቀደምም እንግዲህ በነበርክ ጊዜ ጠይቄሃለሁ፣ የነበሩትን ተግዳሮቶች ነግረኸኛል። ግን ምናልባት የተሻሻሉ ነገሮች ካሉ ወይም ደግሞ አሁንም ደግመህ ማሳሰብ ብትፈልግ በሚል ነው ይሄንንም ጠይቄ። ብዙ ጊዜ ያሉት ስራ ፈጠራ ተቋማት ወይም ደግሞ እንደዚህ ወጣቶችን የሚያግዙ ተቋማት በዋና ከተማ በተለይም ደግሞ ለየት ብሎ አዲስ አበባ ላይ ብቻ ነው የሚገኙት። ግን ወጣቶቻችን ተመርቀውም እንኳን አዲስ አበባ እንዲቀሩ የሚያደርጋቸው እሱ ነው። ስራ ፈጣሪ የሆኑ ወጣቶች በእያሉበት ቦታ የራሳቸውን ችግር የማህበረሰባቸውን ችግር እንዲፈቱ ለማድረግ ወደ ክልሎች ለመሄድ ምን አስባችኋል? ሲኒየር ንገሪ።
ልክ ነው። እኛ ምኞታችን ቦሌ ላይ መቀመጥ አይደለም። የኛ ቢሮ ቦሌ ነው፣ ኤድና ሞላ አጠገብ ነው። እውነቱን ለማውራት የወጣቶች የስራ ማበልጸጊያ ማዕከላት በየቦታው በየክፍለ ከተማው አሉ። እዛ ቢሮ እንዲሰጡን ብዙ ጠይቀናል። ምክንያቱም እኔ መስራትና መኖር የምፈልገው ከነሱ ጋር ስለሆነ የኛንም ልምድ ልጆቹ መጠቀም የሚችሉት አብረናቸው ብንኖር ስለሆነ ቢሮአችንን ሁሉ የወጣቶች የስራ ማበልጸጊያ ማዕከላት ውስጥ ለመውሰድ እጅግ ብዙ ለምነን አቅቶን ቦሌ ላይ እየተቀመጠ ነው። ለእኔ የቤት ክራይ ምን ከፍለው ራሱ በጣም ይቆጨኛል። ለወጣቶች ስራ መፍጠሪያ የኛን ሲስተም የኛን ቢሮ ማሻሻያ መሆን የሚችል ገንዘብ ነው። ለስፔስ ብቻ ምን ከፍለው እጅግ ውድ ነው። ከአዲስ አበባ ምን መውጣት እንፈልጋለን። ከአማራ ክልል ጋር የዛሬ 6 አመት ገደማ የተፈረመ የሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ ነበረን። 10 የአማራ ከተሞች ላይ ይህንኑ ለመስራት ከግጭቱ በፊት ድሬዳዋ፣ ሀረር ላይ ብዙ ስራዎች ሞክረናል። አዋሳ ላይ ሞክረናል። ትግራይ ላይ፣ መቀሌ ላይ ብዙ ነገር ሞክረናል። አልተሳካም። ቀላል አልነበረም። በኋላ ደግሞ ግጭት ተፈጠረ፣ ኮቪድ መጣ። ለምሳሌ እኛ አንድ ክልል ወይም አንድ ከተማ ሄደን እሺ ለማለት እና ቦታ ብቻ እንዲሰጡ ተማሪዎቻቸውን እንዲልኩ አንዳንዶቹ ኮሌጆች ነበሩ ስንጠይቅ የነበረው ትንጥዬ ስፔስ እና ቦታ ከዛ ወደ ስራ እንግባ እቺን ለማስጀመር ራሱ በቃ አቀበት ነው፣ ከባድ ነው።
ምን ማስተካከል ይችላል? እንደው መጨረሻ ላይ ስንደመድብ
እኔ የሚመስለኝ በመንግስት አካላት ላይ ያሉ የመወሰን አቅም ያላቸው ቢሮዎች፣ ይሄንንም መቀየር ግዴታቸው የሆኑ ሰዎችና ተቋማት መጪው ዘመን ምን እንደሆነ የገባቸው አይመስለኝም። ያንን መረዳት ያንን መተንተን መጪውን ዘመን መንግስት ብቻውን፣ መጪውን ዘመን አንተርፕረነሩ ብቻውን፣ መጪውን ዘመን ባለሀብት የሚባለው የተለመደው ካፒታሊስቱ ብቻውን የሚፈታው አይደለም። የሁላችንም የጋራ መስራት ይጠይቃል። ሶ ወደዛ መምጣት፣ ለዛ ደግሞ ከስር መወሰን። በተረፈ ግን በመጨረሻ በጣም ባጽኖት ማለት እንፈልገው ኢትዮጵያ በአስቸኳይና በተቻለችው ፍጥነት ግጭቷን ማቆም አለባት። የሚጠፋው ጊዜ የሚጠፋው የሰው ህይወት ጦርነት ትራውማ አለው። ትራውማ ደግሞ ለመዳን ረጅም ጊዜ ይፈልጋል። የሰው ልጅ አእምሮ ክሬቲቪቲው ይሞታል ግጭት ውስጥ ትራውማ ውስጥ አሁን እንደ ሀገር እጅግ ብዙ ትራውማዎች ያስተናገደ ነው ልጆቻችን ከዚህ በላይ ልንሰጣቸው እንችላለን ይገባናል እኔም መመክርና አመለው ወጣቶቻችን ዘ ወደ ስራ እንግባ የኢትዮጵያ ትልቁ ሀብቶ ሰው ነው
መሰግናለሁ አቶ ትድሩስ
ጋቢና ቪ የሁድ ምሽት ህዳር 18 መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና ዘጋጅነት ከመላው የአሜሪካ ድምጽ ባለሙያዎች ጋር አብረናችሁ ቆይተናል። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ማስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ለጋቢና ቪ ያላችሁ አድርሱን። ሰላም ጤና ይስጥልኝ። ደህና ደሩ። Should never